voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በአባሎች ላይ የጥቃት እየደረሰ በመሆኑ የምረጡኝ ቅስቀሳዬን ለማቋረጥ ተገድጃለሁ ሲል አረና አስታውቋል።
ትናንት እንደ መኪና ከመናኸሪያ ተከራይተን ለቅስቀሳ ወደ ውቅሮና ወደ አጽቢ ሄደናል። መጀመሪያ ውቅሮ ገና ሳንደርስ ፖሊሶች ይዞን ፍቃድ የላችሁም ብለው ካጉላሉን በኋላ አላውቀውም ግን የምስራቃዊ ዞን የፕሮፓጋንዳ ኃላፊ ደሳለኝ ታፈረ የሚባል እሱ ያስተባበረ በድንጋይ መኪናው እንደምታያት መኪናው በጣም ተሰባብራለች። 8000 ብር የሚያወጣ ኪሳራ እንደደረሰው አሁን ወደ ጋራጅ መሄደን ግምቱ ይዘናል።
ከአረና አመራር አባል አቶ ሀፍታይ ገብረ ሩፋኤል ናቸው። ዝርዝሩን በለቱ አብይረስ እንመለከታለን።
The LTOs of the mission is of the view that some of the sections of the laws that are
በልኡካን ቡድኑ የረጅም ጊዜ የምርጫ ታዛቢዎች አመለካከት በኢትዮጵያ ህገ መንግስት አንቀጽ 29 ንዑስ አንቀጽ 2 በዓለም አቀፍ የሲቪልና ፖለቲካዊ መብቶች ስምምነት አንቀጽ 19 እና በአፍሪካ ህብረት የሰብአዊና የህዝቦች መብቶች ቻርተር የተረጋገጡ መሰረታዊ ነጻነቶችን ይጋፋሉ ተብለው የሚታሰቡ አንዳንድ የህግ ድንጋጌዎች እንደገና መታየት ይችላሉ።
የአፍሪካ ህብረት የምርጫ ታዛቢዎች ቡድን በዛሬው ዕለት ካወጣው የቅድመ ምርጫ ትዝብት መግለጫ የተወሰደ ነው። የሰማችኋቸውም የልኡካኑ ቡድን መሪ የቀድሞ የናሚቢያ ፕሬዚዳንት ፊላ ኩኒ ፖኮምቦ ናቸው። የዚህንም ዝርዝር በመጽሔት ትንታኔ ይዘናል።
የምርጫ ሳምንት ወጎች ለመሆኑ የዛሬ 10 ዓመት በፖለቲካ ትግል ውስጥ የነበሩት የተቃዋሚ መሪዎች በመጪው ምርጫ ምን ይጠብቃሉ? የ1997ቱን የተለየ ትኩረት የሳበ ምርጫ ገጠመኞችና ታሪኮች መለስ ብሎ በንጽጽር የሚዳስስ ዘገባ በሁለተኛው አጋማሽ ከተያዙት ቅንብሮች ውስጥ አንዱ ነው።
ሌሎች በርከት ያሉ ዘገባዎችና ቅንብሮችም ይዘናል። ጤና ይስጥልና አድማጮች እንደምንላችሁ አምሽታችኋል። የዛሬ ረቡዕ ግንቦት 12 2007 አስተናጋጆቻችሁ አዲሱ አበበና
አሉላ ከበደ ከአቀናባሪያችን ቴሌ ላይምባክና ከስርጭት መሐንዲሱ ከርቲስ ባይንም ጋር እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። በቅድሚያ ግን የሰዓቱን የዓለም ዜና። መልካም ምሽት።
የቡሩንዲው ፕሬዝዳንት ፒየር ንኩሩንዚዛ ለሶስተኛ ጊዜ መወዳደራቸውን በሚቃወሙ ሰልፈኞችና ፖሊሶች መካከል በተፈጠረ ግጭት አንድ ወታደር መሞቱ ተገለጠ። አንድ የቡሩንዲ ፖሊስ መኮንን ለአሶሺየትድ ፕሬስ በሰጡት ቃል ወታደሩ የተገደለው ፖሊሶችን ድንጋይ በሚወረውሩ ሰልፈኞች ላይ እንዳይተኩሱ ከሚጠይቁ ወታደሮች ጋር ነበር ብለዋል። ግጭቱ የተካሄደው ፕሬዝዳንት ንኩሩንዚዛ የምክር ቤታዊና የአካባቢ ምርጫውን እስከ መጪው ግንቦት 28 ቀን ድረስ ለማራዘም መስማማታቸውን በፊርማ እያረጋገጡ ባሉበት ወቅት መሆኑም ታውቋል። ፕሬዝዳንቱ ከዚህ ስምምነት የደረሱት በቅርቡ የተካሄደባቸውን የመፈንቅለ መንግስት ሙከራ ተከትሎ መሆኑ ነው። ዜናውንም የቡሩንዲው ምርጫ ኮሚሽን ፕሬዚዳንት ፒየር ክላቬር እንዳይጋጊሬ ናቸው ለቪኦኤ የፈረንሳይኛ አገልግሎት ያረጋገጡት። ስምምነት የተደረሰበት አዲስ የምርጫ ወይም የፓርላማ ምርጫ በአስር ቀናት የተራዘመ ቢሆንም ኮሚሽኑ ለመጪው ሰኔ 19 ቀን የተያዘውን የፕሬዚዳንታዊ ምርጫ ያራዝም አያራዝም የታወቀ ነገር የለም። የአፍሪካ መሪዎች ግን አገሪቱ ውስጥ ሰላም ስለሌለ ፕሬዚዳንት ንኩሩንዚዛ ምርጫውን እንዲያስተላልፉ አሳስበዋቸዋል። ዘገባ አለን፣ ቆንጅታዬ ታክላለች።
ምርጫው ሊካሄድ የነበረው የፊታችን ማክሰኞ እንደ አውሮፓውያን አቆጣጠር ግንቦት 26 ቀን ነበር። ታዲያ ሀገሪቱ አሁንም በፖለቲካ ቀውስ ውስጥ በመሆኗ ነው በአንድ ሳምንት እንዲራዘም የተደረገው። የፕሬዝደንታዊ ቃል አቀባዩ ዊሊ ኒያሚትዌ
politicians from the opposition have asked the government to delay elections
ተቃዋሚ ፖለቲከኞች ምርጫው ይራዘም ብለው መንግስትን ጠይቋል። የክልሉ የአፍሪካ ሀገሮች መሪዎች የተባበሩት መንግስታት ድርጅት የአፍሪካ ህብረትና የአውሮፓ ህብረት ትንሽ ብታራዝሙት ብለው ጠይቋል። ሶስተኛው ምክንያት ደግሞ ይሄው እንዲሆን የምርጫ ኮሚሽኑ ለፕሬዝደንቱ ሐሳብ አቅርቧል።
ለሰኔ 26 እንደ አውሮፓውያን አቆጣጠር የታቀደው ፕሬዝደንታዊ ምርጫው እንዲራዘም ይደረግ እንደሆነ ግን ቃል አቀባዩ ከውሳኔ አልተደረሰም ነው ያሉት። ሚስተር ንኩሩንዚዛ ባለፈው ሳምንት የተሞከረባቸው መፈንቅለ መንግስት ቢከሽፍም ሁከቱ ግን በሀገሪቱ አሁንም እንደቀጠለ ነው። ትናንት ማክሰኞ ፕሬዝደንቱ ስልጣን እስከሚለቁ መሰለፋችንን እንቀጥላለን ብለው በዛቱ ተቃዋሚዎች ላይ ፖሊስ አስለቃሽ ጋዝ ተኩሷል ደብድቧልም። ባለፈው ሚያዝያ አጋማሽ ፕሬዝዳንቱ ለሶስተኛ ጊዜ እወዳደራለሁ ብለው ካስታወቁ በኋላ በተቀሰቀሰው አመጽ በተያያዘ እስካሁን ቢያንስ 20 ሰው መገደሉን ነው የሰብአዊ መብት ቡድኖች የሚናገሩት። በዚህ ሳምንት ደቡብ አፍሪካ ውስጥ በፓን አፍሪካን ፓርላማ ስብሰባ ላይ የነበሩት የኬንያው ፕሬዝዳንት ኡሁሩ ኬንያታ ለአንድ የደቡብ አፍሪካ ቴሌቪዥን በሰጡት ቃለ መጠይቅ የአካባቢው ሀገሮች መሪዎች ፕሬዝዳንታዊ ምርጫው እንዲዘገይ ይፈልጋሉ ሲሉ አመልክተዋል። ከ100,000 በላይ ቡሩንዲያውያን ወደ ጎረቤት ሀገሮች ተሰደዋል። የዓለም የጤና ድርጅት የንጹህ ውሃ እጥረት በመኖሩ የተነሳ በስደተኞቹ ዘንድ የኮሌራ በሽታ ወረርሽኝ ሊቀሰቀስ እንደሚችል ሲያስጠነቅቅ ቆይቷል።
ከጆሃንስበርግ የሂለሪ ሂውለርን ዘገባ ነበር ቆንጅት ያሰማችን። የተባበሩት መንግስታት ድርጅት ዋና ጻፊ ባንኪሙን ደቡብ ሱዳን ውስጥ ላለፉት 10 ቀናት የሚካሄደውን አመጽ በጽኑ ማውገዛቸው ተነገረ። የዋና ጻፊው ቃሊፋ የሆነው የሱዳን ህዝባዊ ነጻነት ሰራዊትና የጣምራው ኃይሎች በሲሊቪች ላይ የፈጸሙትን ወከባ፣ ዝርፊያና ያስገድዶ መድፈር በመካሄድ መሆኑም ታውቋል። ወደ ኋላ ላይ ሰፋ አድርገን ዜናውን እናቀርባለን።
የአልቃይዳውን አሸባሪ ቡድን መሪ ቢንላደንን ለመግደል እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ.ም ፓኪስታን ውስጥ በሚገኘው መኖሪያ ቤቱ ከተካሄደው ወታደራዊ ኦፕሬሽን ጋር በተገናኘ ያልተገለጡ አያሌ ሰነዶችን አሁን ለህዝብ ይፋ ማውጣቱን የዩናይት ስቴትስ መንግስት አስታወቀ። ቢንላደን የተገደለው የአሜሪካ ልዩ ኃይሎች አድማጮቼና አረፍተ ነገር ደግመዋለሁ። ቢንላደንን የገደሉ የአሜሪካ ልዩ ኃይሎች በወረራው ወቅት በርካታ ሰነዶችን፣ ኮምፒውተሮችና ሌሎች መረጃዎችን አሰባስበዋል። ዛሬ ረቡዕ ይፋ የሆኑት መረጃዎች የአልቃይዳውን አሸባሪ ቡድን መሪ ብዙ ምስጢሮች ያጋለጡ መሆናቸውም ተመልክቷል። ከተገኙት መረጃዎች መካከል ምስጢራዊ ሰነዶች፣ በእንግሊዝኛ ቋንቋ የተጻፉና በራሱ በሽብርተኛው መሪ ቋንቋ የተጻፉ መጽሐፍትም ይገኙባቸዋል። በቢንላደን መሪነት የአልቃይዳ መረብ በርካታ ቁጥር ያላቸውን የሽብር ተግባሮች ያካሄደ መሆኑ የሚታወቅ ሲሆን ከነኚህም መካከል በኒውዮርክና በዋሽንግተን የተፈጸሙትና ወደ 3000 ሰው የተገደለባቸው የመስከረም አንዱ ጥቃቶች የሚዘነጉ አይደሉም።
አድማጮች፣ ዜና የሚተላለፈው ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ አማርኛው አገልግሎት ነው። ተቀባይ አጥተው ባህር አካባቢ ለሚገኙ ብዙ ስደተኞችና የሰዎች ተናጋጅ ሰለባዎች ኢንዶኔዥያና ማሌዥያ ጊዜያዊ መጠለያ ለመስጠት ተስማሙ። ይህ ዜና ዛሬ ረቡዕ ይፋ የሆነው ከዚህ ቀደም ስደተኞችን ላለመቀበል ቸልተኝነት የሚያሳዩት የደቡባዊ ምስራቅ መንግስታት ማለትም የማሌዥያ፣ የታይላንድና የኢንዶኔዥያ ውጭ ጉዳይ ሚኒስትሮች ስብሰባ ካካሄዱ በኋላ ነው። የተባበሩት መንግስታት ቀደም ሲል እነዚህ መንግስታት ለስደተኞች በሮቻቸውን እንዲከፍቱ ጥሪ ማቅረቡ ይታወሳል። መንግስታቱ ተስፋ የቆረጡና ከሀገራቸው የወጡ ስደተኞችን መግፋት ማቆም ይኖርባቸዋል ነበር ያለው። ዘገባዎች እንደሚሉት ከሀገራቸው የተሰደዱና ከጉዟቸው የተሰናከሉ የሚገኙ ሴቶች፣ ወንዶችና ህጻናት አስቸኳይ ምግብና ውሃ በሚፈልጉበት ሁኔታ ውስጥ ይገኛሉ። አሁን በተደረሰው ስምምነት መሰረት ታዲያ ማሌዥያና ኢንዶኔዥያ ወደ 7000 ለሚገመቱ ስደተኞች መሰረታዊ የሰብአዊ እርዳታ ያቀርባሉ ብለዋል የማሌዥያ ውጭ ጉዳይ ሚኒስትር አኒፋህ አማን። ጊዜያዊ መጠለያም እንደሚሰጡ ሚኒስትሩ ጨምረው ገልጠው መንግስታዊ ያልሆኑ ድርጅቶችም በዚህ የሰብአዊ አገልግሎት እንዲሳተፉ ጥሪ አስተላልፈዋል።
ሳይንቲስቶችና ዓለም አቀፉ ተቆጣጣሪዎች በኢራን የሳይንስና ወታደራዊ ተቋም ውስጥ መግባት እንደማይፈቀድላቸው የኢራኑ የበላይ መንፈሳዊ መሪ አያቶላ ሆሜኒ አስታወቁ። አያቶላ ሆሜኒ ዛሬ ረቡዕ እንደተናገሩት ከዓለም ሀያላን ጋር በሚደረገው የኒውክሌር ስምምነት ኢራን ትርፍ ወይም የተንዛዙ ጥያቄዎችን አታስተናግድም። በኢራን የኒውክሌር ጦር መሳሪያ ስምምነት የሚወያዩት የራሷ የኢራንና የብሪታንያ፣ የዩናይትድ ስቴትስ፣ የፈረንሳይ፣ የቻይና፣ የሩሲያና የጀርመን ተደራዳሪዎች መሆናቸው ይታወቃል።
ሳይንቲስቶችና ዓለም አቀፍ ተቆጣጣሪዎች በኢራን የሳይንሳዊ ወታደራዊ ተቋም ውስጥ መግባት እንደማይፈቀድላቸው ኢራን ማስታወቋን ቀደም ብሎ ሰምታችኋል። በሌላ በኩል ደግሞ ዩክራይን ከአፍቃሪ የሩሲያ ተገንጣዮች ጋር ብቻ ሳይሆን ከራሷ ከሩሲያ ጋር እውነተኛው ጦርነት ውስጥ ትገኛለች ሲሉ የዩክራይኑ ፕሬዚዳንት ፔትሮ ፖሮሼንኮ ተናግረዋል። የዩክራይኑ ፕሬዚዳንት ከቢቢሲ ጋር ባካሄዱት ቃለ ምልልስ የዩክራይን ሕዝብ ሩሲያ ላቀደችብን ጦርነት ዝግጁ መሆን ይኖርበታል ብለዋል። ፕሬዚዳንት ፖሮሼንኮ አክለውም ባለፈው ቅዳሜ ምስራቅ ዩክራይን ውስጥ የተማረኩት ሁለት የሩሲያ ወታደሮች ምስራቅ ዩክራይን ውስጥ ለሚካሄደው የተገንጣዮች ንቅናቄ ሩሲያ እጇ እንዳለበት ትልቅ አስረጅ ነው ብለዋል። ትናንት ማክሰኞ የኔቶ ዋና ጸሐፊ ምስራቅ ዩክሬን ውስጥ ከሩሲያ ውጭ ጉዳይ ሚኒስትር ጋር ተገናኝተው በተወያዩ ጊዜ ሩሲያ ወታደራዊ ልምምዷን ከዩክሬን ድንበር እንድታስወጣ ጠይቀዋል።
ክብራትና ክብራን አድማጮች የሰዓቱን ያለም ዜና ነበር የተከታተላችሁት። ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈው ስርጭታችን ይቀጥላል። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። በአለም ዜናዎች የጀመረው ፕሮግራማችን በ19 በ22ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በርከት ያሉ ዘገባዎችና ቅንብሮች ይዘናል ቀደም ሲል እንደገለጽነው። ከሁሉ በፊት ግን አሁን ቆየት ብለው በሁለተኛው ግማሽ ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማለን።
የዛሬ 10 ዓመት በ1997 ምርጫ ወቅት በፖለቲካ ትግል ውስጥ የነበሩት የተቃዋሚ መሪዎች በመጪው ምርጫ ምን ይጠብቁ ይሆን?
5-10 years ago, you know, the strategy of the ruling party was intimidating the party members of
ከአምስትና ከአስር ዓመታት በፊት ገዢው ፓርቲ የሚያዋክበው የፓርቲ አባላትን ወይም የምርጫ እጩዎችን ነበር። ከ2002 ዓ.ም ወዲህ ይህ አካሄድ ተቀይሯል። አሁን የሚያደርጉት በሁሉም የሀገሪቱ ክፍሎች እየተንቀሳቀሱ ድምፅ ሰጪውን ሕዝብ ነው ለማሸማቀቅ እየሞከሩ ያሉት።
የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓን ወክለው ተወዳድረው የነበሩት አቶ ልደቱ አያሌው ናቸው የሰማችኋቸው። ሌሎች የፖለቲካ መሪዎችንም ሐሳቦች ያካተተ ዘገባ በምሽቱ ዝግጅታችን ይቀርባል። አሁን የሰዓቱ አብይ ርዕስ
በአባሎች ላይ ጥቃት እየደረሰ በመሆኑ የምረጡኝ ቅስቀሳዬን ለማቋረጥ ተገድጃለሁ ይላል አረና። ተቃዋሚው የፖለቲካ ፓርቲ አረና ትግራይ አባላቱ ላይ በተቃጣው የድብደባ ጥቃትና ለምርጫ ቅስቀሳ ስራ በተከራያት መለስተኛ አውቶቡስ ላይ በደረሰው ጉዳት በመላው የትግራይ ክልል የጀመረውን የምረጡኝ ቅስቀሳ ዛሬ ማቋረጡን ይፋ አድርጓል። ዘጋቢያችን ግርማይ ገብሩ የተሽከርካሪዋ የኋላ መስታወትና መብራት መሰባበሩን በስፍራው በአካል ተገኝቶ ተመልክቷል። ፎቶግራፍም አንስቶ ልኳል። ድብደባ ተፈጸመብን ከሚሉ ሰዎች መካከል ደግሞ ከአጥቢ ከተማ የመጡት አቶ ሄድሮም ኃይለ ሥላሴ አናታቸው ላይ በመመታታቸው ለደረሰባቸው ጉዳት ተጨማሪ ሕክምና መቀሌ መጥተው ያገኛቸው መሆኑንም ግርማይ ጨምሮ ዘግቦልናል። አረና የህወሓት ካድሬዎች ያደራጃቸው ወጣቶች አድርሰውታል ያለውን ጥቃት አስመልክቶ የመንግሥት ምላሽ ለማግኘት ግርማይ የክልሉ የጸጥታና የአስተዳደር ኃላፊ አቶ ሀዱሽ ዘነበን ጠይቋል። ተፈጽሟል የተባለውን ጥቃት ለማጣራት መርማሪዎቻችን ወደ አካባቢው ልከናል ነው የሚሉት ኃላፊው።
አረና ትግራይ በተለያዩ የትግራይ አካባቢዎች እስከ ዛሬ ድረስ የምረጡኝ ቅስቀሳ በማካሄድ ላይ እንደነበረና ትላንት በአባላቱና ለምርጫ ቅስቀሳ በሚጠቀምባት መኪና ላይ ድብደባ በመድረሱ የምረጡኝ እንቅስቃሴው እንደተስተጓጎለ መረጃ ስለደረሰኝ ይህንን ለማጣራት በአሁኑ ሰዓት መቀለ ከተማ በሚገኘው የአረና ጽህፈት ቤት ተገኝቻለሁኝ። ድብደባው ሲደርስ በቦታው ነበርኩኝ የሚሉትን አንዱ የአረና አመራር አግኝቻለሁኝ።
ሀፍታይ ገብረ ፋይል ይባላለሁ። ትናንት እንድ መኪና ከመናኸሪያ ተከራይተን ለቅስቀሳ ወደ ውቅሮና ወደ አጽቢ ሂደናል። መጀመሪያ ውቅሮ ገና ሳንደርስ ፖሊሶች ይዞን ፍቃድ የላችሁም ብሎት ካጉላሉን በኋላ ስራው ጨርሰን ወደ አጽቢ ወንበርታና ወደ ደራ እዛ 18 የሚሆኑ የአረና አባላትም እየቀሰቀሱ ነበር። በመንታርቦ መንገድ እየቀሰቀስን መጀመሪያ በጣም ጥሩ ቅስቀሳ እያደረግን ነበር። ከዛ በመጨረሻ እኔ አላውቀውም ግን የምስራቃዊ ዞን የፕሮፓጋንዳ ኃላፊ ደሳለኝ ታፈረ የሚባል እሱ እያስተባበረ በድንጋይ መኪናው እንደምታያት መኪናው በጣም ተሰባብራለች። 8000 ብር የሚያወጣ ኪሳራ እንደደረሰው አሁን ወደ ጋራጅ መሄደን ግምቱ ይዘናል።
እስኪ እያሳዩኝ ምንድን ነው የደረሰው? መኪናዋ እዚህ ቆማለች እያየኋት ነው። እስኪ ይንገሩኝ የትኛው ነው?
የኋላ መስታወት ሙሉ በሙሉ ከነ ጎሚናው ጨምረው መስተዋቱ ተሰብሯል። በጎን ደግሞ በጣም ተሰባብሯል። መብራቱ ተሰባብሯል። የኋላ መብራቱ
በምንድን ነው? ይሄ በድንጋይ ነው?
በድንጋይ ነው። ከ40ና ከ50 የማያንሱ እያስተባበረ ነው። በመሃል ፖሊሶች ነው እንትን ለማድረግ የመኮሩ።
እርሶ ነበሩ እዛ? በአካል እርሶ ነበሩ?
ራሴ ነበርኩኝ። አምልጠን ነው የወጣን። በቃ ሸሽተን ነው የወጣን። እዚህ ከምናድር ብለን ልንመለስ ስንል ነው ወጣቶቹ አዘጋጅቶ በድንጋይ እንዲህ የወገሩንና ያው ለጥቂት ነው ከሞት የተረፈን። በተለይ ሆስፒታል የገቡ ልጆች ክፉኛ፣ በተለይ ሁለቱም ክፉኛ እንደተጎዱ ነው።
ስንት ሰዎች ናቸው የተደበደቡት?
8 ነው የተደበደቡት። ከ8 ሁለቱ ክፉኛ ነው የተደበደቡት። ሁለቱ ወደ ውቅሮ፣ በተለይ አንዱ ውቅሮም ከውቅሮ አልፎ ወደ መቀሌ።
የትኛው ሆስፒታል ነው ውስጥ ነው ያሉት? አሁን ሄደን ማናገር እንችላለን? ሂጂ አሁን ማናገር እችላለሁኝ?
እስካሁን ባለኝ ሪፖርት አጽቢ ነው ያሉ ሁለቱ ወደ ውቅሮ ይመጣሉ ነው። እስካሁን አልተረጋጋንም። እስካሁን ጦርነት ነው ማለት ይቻላል። የህዝቡ ችግር እንደሌለበት አይተነዋል። አንድም መተናኮል አልደረሰንም። ህዝቡ እንዲያውም ድጋፉ ነው እያሳየን የነበረ። በመጨረሻ ከየት እንደመጡ ወጣቶቹ አሜኬላ የሚል አሜኬላ ናችሁ፣ ኳሆይቶ ናችሁ፣ ሰውየው ኃይለ ኪሮስ የሚባል የአረና አባል ስለሚያውቀው ይሄ የሚያስተባብር የፕሮፓጋንዳ ኃላፊው እኛን አይቶ እንደተደበቀ ነው አባሎቻችን የነገሩን። እኔ በመልክ ስለማላውቀው ዞሮ ዞሮ አምልጠን ለመሸሽ ሞክረናል፣ ሪፖርት አድርገናል።
ለማን ነው የነገራችሁት? አሁን በወቅቱ ይህንን አደጋ እንደደረሰባችሁ በወቅቱ ለምርጫ ቦርድ ይሆን ለአካባቢው የፖሊስ ጽህፈት ቤት ይሆን ሪፖርት አድርጋችኋል?
መጀመሪያ በስልክ ለጽህፈት ቤታችን ነው የደወልነው፣ ለአረና ጽህፈት ቤት። እነሱ ለምርጫ ቦርድ እንደደወሉ ኢንፎርሜሽን ደርሶኛል። እኛ ደግሞ ከደራ አምልጠን ወደ አጽቢ ፖሊስ ጣቢያ ገብተን የደረሰንን ነገር ሁላችን ተመዝግበን ከነሽፌሩ ሪፖርት አድርገን መጥተናል።
ታ መኪና ናይ መን ያሰዋና ዲኹም
ሽፈር
ካሓተኩም ንኽእል ዶ ሰናይ ፍቓድኩም ድዩ ክመልስኽትውኒ ወይስ ከመይ እዩ?
ኢንተርቪው ክትሕልፈኒ ይብልካ ሓላፉ ነገር ካዓለ።
በነገራችን ላይ ሹፌሩንም ለማነጋገር ሞክሬ ነበረ። ቢሆንም ለደህንነቴ ሰጋለሁ፣ ተወኝ ልጆቼ ላሳድግበት በሚል ፍቃደኛ ስላልሆነ ማነጋገር አልቻልኩም። ይህንን በአረና አባላትና በተከራዩዋት መኪና ላይ ደርሷል ስለተባለው ጥቃት ለመጠየቅ ክልሉ የጸጥታና የአስተዳደር ቢሮ ደርሻለሁኝ። የክልሉ የጸጥታና አስተዳደር ኃላፊ አቶ ሀዱሽ ዘነበ ይባላሉ። አቶ ሀዱሽ አረና የሚያደርገውን የቅስቀሳ ዘመቻ እንዳቋረጠ፣ ምክንያቱም በአባላቱና ለቅስቀሳ በሚጠቀምባት መኪና ጉዳት እንደደረሰበት ገልጾልናል። መኪናዋ ድብደባ እንደደረሰባት በአካል ተገኝቼ ያየሁት ነገር አለ። አሁን እርሶ መረጃው ደርሶታል ወይም ለማጣራት ያደረጉት እንቅስቃሴ ወይም ጥረት ይኖራል?
እስካሁን በመላ ትግራይ በማይክሮፎንም ይሁን በስብሰባዎችም ይሁን በተለያዩ መድረኮች በበራሪ ጽሑፎች ሰፊ ቅስቀሳ እያደረገ ከርመዋል። ምናልባት ዛሬ አቆምኩ ብሎ ከሆነ እኔ አልሰማሁም። ሌላ ምክንያት ሊኖረው ይችላል ወይ አገባድዶ ሊሆን ይችላል እንጂ እስከ ዛሬ በሁሉም ከተሞች በሁሉም ገጠሮች እየቀሰቀሰ እንዲያውም በገበያ ስፍራዎችም ሕጉ በመተላለፍ የሚደረጉ ቅስቀሳዎች ነበሩ። ማንም የፈጠረው ወይም ደግሞ የተፈጠረ ተጽዕኖ የለም። ምናልባት አሁን የምትለው ወሬ ሰምተናል። አሁን ስለደረሰኝ በስልክ ቶሎ አጣርታችሁ መልስ ላኩልን ብለናል። ወደዛ አካባቢም መርማሪዎች ሂደዋል። እዛ የተፈጠረው የገበያ ግርግር ነው ወይስ ሌላ ፖለቲካዊ ምክንያት አለው የሚለው ነገር ግን ኋላ የሚታወቅ ነው የሚሆነው። መኪናዋ እዛ ላይ ነው የተሰበረች ወይስ ሌላ ቦታ ነው የተሰበረች? መሰበሯን አይተሃል፣ ግን የት እንደተሰበረች ማረጋገጥ የቻልክ አይመስለኝም። እና ይሄ ከምርመራ በኋላ የሚታወቅ ነገር ነው የሚሆነው። ገበያ ውስጥ አረና ሂዶ ከሆነ እዛ ተፈጥሮ ከሆነ ግጭቱ ለምን ወደ ገበያ ሄደ የሚለው ህጉን የተላለፈ ይመስለኛል። ለማንኛውም ግን ሁኔታው ኋላ ብናጣራውና ከተጣራ በኋላ መልስ ብንሰጥበት ጥሩ ይሆናል።
አቶ ሀዱሽ ዘነበን በጣም ነው የማመሰግነው። ለአሜሪካ ድምፅ ግርማይ ገብሩ ነኝ ከመቀለ።
በቀጣዩ የምርጫ ነክ ዘገባ ወደ ደቡብ ኢትዮጵያ ነው የምንሄደው። በደቡብ ህዝቦች ክልል ቦንጋ አካባቢ በሚገኙ የምርጫ ጣቢያዎች የፊታችን እሁድ ሊካሄድ ታቅዶ የነበረው ምርጫ ላልተወሰነ ጊዜ መተላለፉ ተገለጠ። ባለፈው ምርጫ ያሸነፉት ዶክተር አሸብር ወልደ ጊዮርጊስ የምርጫ ዘመቻቸው ተቋርጧል ይላል ባልደረባችን ሄኖክ ሰማግዜር ከቦንጋ ተከታዩን አጠናቅሯል።
እዚህ በሚገኝበት በደቡብ ኢትዮጵያ ከፋ ዞን በቦንጋ ከተማ አካባቢ ማለትም ጊምቦጓታ የምርጫ ክልል ለፊታችን እሁድ ሊካሄድ ታቅዶ የነበረው የድምጽ መስጫ ቀን ላልተወሰነ ጊዜ መተላለፉን የዞኑ የምርጫ አስተባባሪ በተለይ ለአሜሪካ ድምጽ ሬዲዮ ተናግረዋል።
ስሜ አጥናፉ ገነሜ ነው የሚባለው። የከፋ ዞን ምርጫ አስተባባሪ ነኝ። እንዲሁም የጊምቦጓታ ምርጫ ክልል ሰብሳቢ ነኝ።
እንግዲህ በዚህ በጊምቦጓታ የምርጫ ክልል ውስጥ ሰሞኑን አንዳንድ ችግሮች እንደነበሩ የተደበደቡ ሰዎችም እንዳሉ በተለይ የገለልተኛው ተወዳዳሪ ዶክተር አሸብር ወልደ ጊዮርጊስ የምርጫ የምረጡኝ ዘመቻ ገልጾልናል። እስቲ በአጠቃላይ ያለውን የምርጫ ሂደት ይግለጹ።
አሁን እንግዲህ በጊምቦጓታ ምርጫ ክልል እንደምናየው ከሆነ በምርጫ ቅስቀሳ ወቅት ትንሽ ችግር ነበረ። በተለይም ያው ሁለቱ ዴደን ኢህአዴግና የግልጩ ተወዳዳሪ ቀደም ሲል ባልተፈቀደ ቦታ ላይ ምርጫ ቅስቀሳ መደረግ በሌለበት ቦታ ላይ ሲቀሰቅሱ እንደነበረ ይታወቅ ነበረ እና በዚሁ መነሻ ባልተፈቀደ ቦታ የሚያደርጉትን የምርጫ ቅስቀሳ አቁመው ሕጉን ተከትለው ቅስቀሳ እንዲያደርጉ ያው በተነገራቸው መሰረት ኢህአዴግ ከመጋቢት 8 ቀን ጀምሮ የቅስቀሳ ሂደቱን አስተካክሎ ተገኝቷል።
ባልተፈቀደ ቦታ ሲሉ ማን ነው ፈቃጁ? ምን አይነት ቦታዎች ናቸው እነዚህ ቦታዎችስ?
ያልተፈቀደ ቦታ የሚባለው በምርጫ ህግ ለምሳሌ ገበያ እየተካሄደ ባለበት ቀን ከገበያ ሜዳ 500 ሜትር ውጪ ክልል ነው መቀስቀስ ያለበት። እንደዚሁም ደግሞ የህዝብ ተቋማት ለህዝብ አገልግሎት እየሰጡ ያሉ ድርጅቶች እየሰሩ ባለበት ሰዓት ከአምስት መቶ ሜትር ክልል ዙሪያ ውጭ የሆነው ነው መቀስቀስ ያለባቸው። ስለዚህ ሁለቱ ቀደም ሲል ሲያደርጉት የነበረው ቅስቀሳ ያልተፈቀደ ቦታ አሁን በተባሉ ቦታዎች ክልል ውስጥ በመግባት ሲያደርጉ የነበረ ስለሆነ በዛ መነሻ እንዲያስተካክሉ ተነግሯቸው ዴደን ኢህአዴግ ማስተካከያ አድርጓል ከመጋቢት 8 2007 ጀምሮ። በዛም ምክንያት ያው ለግልጩ ማስጠንቀቂያ ሰጥተናል እንደ ምርጫ ክልላችን ማለት ነው።
እንግዲህ የግልጩ የምርጫ የምረጡኝ ዘመቻ በማነጋገርበት ወቅት አንድ ሰው እንደሞተና በትናንትናው ዕለት መቀበሩን 11 ሰዎች ደግሞ በድንጋይ መደብደባቸውን ገልጸውልኛል። ወደ ተለያዩ የገጠር አካባቢዎች ሄደው የምርጫ ቅስቀሳ ሊያደርጉ ሲሉ ይህንን ደግሞ ለእናንተ ማስታወቃቸው እንደነገሩን እናንተ የምታውቁታለ? ስለዚህ ጉዳይ
እኛ ስለ ሞተ ጉዳይ የምናውቀው ነገር የለም። የግል እጩም ለምርጫ ክልላችንም በዚህ ጉዳይ ያመለከተው ጉዳይም የለም።
አላመለከቱም። ፎቶግራፎችን አሳይተውናል ለእኛ።
ለእኛ የቀረበልን ነገር የለም።
እንግዲህ በዚህ በጊምቦ ጓታ የምርጫ ጣቢያ ውስጥ ምርጫው እሁድ እንደማይከናወን ለተለያዩ የፖለቲካ ፓርቲዎች ሰማያዊ ፓርቲ ተቃዋሚዎችንም እንደዚሁም የመንግስት ተወዳዳሪዎችን ደውላችሁ እንደገለጻችሁ ነው የተነገረን። ይሄ እውነት ነው?
እውነት ነው። ይህም ቦርዱ ነው እንግዲህ በግንቦት 16 2007 ለሚካሄደው አገራዊ ምርጫ በጊምቦ ጓታ ምርጫ ክልል ቦርዱ የምርጫ ቅስቀሳ ምህዳር ያልተስተካከለ በመሆኑ ላልተወሰነ ጊዜ እንዲታገድ አድርጓል። ይህም ደግሞ በቀጣይ ጊዜ ምርጫው የሚካሄድበትን ቦርዱ ሲወስን እናሳውቃለን ባለው መሰረት እና 6/2007 ዓ.ም በጊምቦ ጓታ ምርጫ ክልል ምርጫ ይካሄድ።
በዚህ የምርጫ ክልል ውስጥ በተሰናባቹ የኢትዮጵያ ሕዝብ ተወካዮች ምክር ቤት ብቸኛ የገል የፓርላማ አባል ዶክተር አሸብር ወልደ ጊዮርጊስ የሚወዳደሩ ሲሆን በገጠር አካባቢዎች የምረጡኝ ዘመቻቸው ያካሄዳቸው ቅስቀሳዎች በጸጥታ ኃይሎችና በአካባቢው መስተዳደር ተባበረ በሚሉት ድብደባ የአንድ ሰው ሕይወት ሲያልፍ ከ13 በላይ የሚሆኑ ሰዎች በመቁሰላቸው የምርጫ ዘመቻቸውን ማቋረጣቸውን ገልጸዋል። ለደህንነታቸው በመስጋት ስማቸውን ከቃለ መጠይቁ እንዲወጣ የጠየቁ በቦንጋ የዶክተር አሸብር ወልደ ጊዮርጊስ የምርጫ ዘመቻ አስተባባሪ የሚከተለውን አስተያየት ሰጥተዋል።
ሀሳቦቻችንን በነጻነት እንዳንገልጽ፣ አማራጮቻችንን ለመራጩ ህብረተሰብ እንዳናሳውቅ፣ በተለይም በጓታ ወረዳ ይህ ጓታ ወረዳ ማለት ለዚህ ምርጫ ጣቢያ ከ70% በላይ ነዋሪ ያለበት ቦታ ነው። የቆዳ ስፋቱም በጣም ሰፊ ነው። በዚህ ቦታ ላይ ሀሳቦቻችንን ገልጸን አማራጮቻችን ህዝብ እንዲረዳ ለማድረግ ያደረግነው እንቅስቃሴ በፖሊስ ኃይሎችና በደይደን ካድሪዎች ተጽዕኖ የተነሳ የድንጋይ ናዳ ወርዶብን አባላቶቻችን ተጎድቶ ንብረት ወድሞ የሰው ህይወት በስፋት ከመጥፋቱ ይልቅ እኛ ምርጫ እንቅስቃሴውን አቁመን የምርጫ ቦርድ ጉዳዩን አይቶ ውሳኔ እንዲሰጥበት ዘንድ ለምርጫ ቦርድ የግል ተወዳዳሪው በግላቸው አመልክተው እስከዚህ ድረስ የብሔራዊ ምርጫ ቦርድ አባላት መጥተው ቅሬታ ሀሳቦች ተገልጸው ሁኔታዎች በምርመራ ላይ ነበሩ። በዚህ ደትም ውስጥ አሁን እንደምሰማው ከሆነ ላልተወሰነ ጊዜ የምርጫ እንቅስቃሴው ግንቦት 16 የሚደረገው ምርጫ ላልተወሰነ ጊዜ እንዲራዘም መደረጉን አውቋል።
በጊምቦ ጓታ የምርጫ ክልል ቦንጋ አካባቢ የዶክተር አሸብር ወልደ ጊዮርጊስ የምርጫ ምልክት ላምስቶን ገዢው ፓርቲ ደህዴግ ኢህአዴግ እጩ ደግሞ ዶክተር መብራቱ ገብረ ማርያም በንብ ምልክት ተፋጠዋል። የሰማያዊ ፓርቲ ቅንጅት ኢዴፓ መያድ መድረክና ሪፓ ፓርቲዎችም በዚህ ምርጫ ይሳተፋሉ ተብሎ ይጠበቃል። የሰማያዊ ፓርቲ እጩ አቶ ክንፈ አባተ በጊምቦ ጓታ የድምጽ መስጫ ቀኑ መራዘሙ ህጋዊና ፍትሃዊ አይደለም ባይ ናቸው።
ተስፋ እየጠበቅን ያለን ምርጫ እንደማይካሄድ ተደርጎ ተነገረን። መረጃውን ጠየቅን። እዚህ የከፋ ዞን አስተባባሪና የጊምቦ ምርጫ ክልል አዎን ታግዷል። በምን ሂሳብ ነው መታገደው? መታገድ ከሆነ እኔ በምርጫ ህጋችን ከሆነ ዶክተር አሸብር አጥፍቶ ከሆነ እሱ ሊታገድ ይገባ ነበር፣ ወይንም ደህድን አጥፍቶ ከሆነ ደህድን ሊታገድ ይገባ ነበር። አጠቃላይ የማይመለኩ ፓርቲዎች በሙሉ አንድ ላይ ነው ታገደናል እየተባለ ነው የተነገረው። ህዝባችንን አንቅተናል። እችን የምርጫ ቀን በጣም በተስፋ የሚጠብቅበት ሁኔታ ይሄን እንደመርዶ ነው ይሄን ዜና የነገር ነው።
በጊምቦ ወረዳና በተለይ በርካታ መራጮች በተመዘገቡበት የጓታ ወረዳ የግል ተወዳዳሪው ዶክተር አሸብር ወልደ ጊዮርጊስ የምረጡኝ ዘመቻ በበጎ ፈቃድ ያገለግሉ እንደነበር የገለጹትና ድጋፋቸውም ለግል ተወዳዳሪው እንደሆነ የጠቀሱት የአካባቢው ነዋሪዎች ክፉኛ ጥቃት እንደደረሰባቸው ይናገራሉ። አንድ ሀብታሙ ኃይሌ የተባለ ወጣት በድንጋይ ናቱ ተመቶ ህይወቱ ማለፉን ይገልጣሉ። ከ13 የማያንሱ ሰዎች መቁሰላቸውንም ጨምረው አስረድተዋል።
እሺ፣ በቅድሚያ ስሜ አዲስ ሽፈራው ይባላል። በሹፍርነት ስራ ነው የምተዳደረው። የመጣሁት ከአዲስ አበባ ነው።
እንግዲህ ሰሞኑን አሁን የተገናኘ ነው ቦንጋ ከተማ ውስጥ ነው። እዚህ ምን እየሰራ ነበር?
እዚህ ያው ለዶክተር አሸብር ወልደ ጊዮርጊስ የምርጫ ቅስቀሳ ስራ ነው። መኪናው ኮንትራት ይዘውት ያን መኪና ልሹፍር ነው የመጣሁት።
ምን ተፈጠረ? እስኪ ከዛ በኋላ ያለውን ነገር ግለጽልኝ።
እና የተፈጠረው ነገር ምንድን ነው? ያው እኛ እንግዲህ ሰላማዊና ዲሞክራሲያዊ የሆነ ምርጫ አለ ብለን ነው የምናስበው። ለዚህም እንቅስቃሴ እያደረግን ባለንበት ወቅት ከቦንጋ ቢያንስ 70-80 ኪሎ ሜትር ወጣ ብሎ ሹፓ የምትባል ከተማ አለች። ወደዛ እየሄድን ነበር። ቅስቀሳ እየሄድን ተሳፋሪ ጭኜ እየሄድኩ ባለውበት ሰዓት ትንሽ እኔ መኪና ብልሽት አጋጥሞት ከተማ መግቢያ ላይ ቆሜ ነበር። ሌሎቹ ጥለውን ገብተው ነበረ እና ልጆች ወርደው በእግራቸው መኪናው እስኪስተካከል እናንተ ግቡና ስራችሁን ስሩ ብያቸው ልጆቹ እየሄዱ ባሉበት ሰዓት ፖሊስ ያስቆማቸው የት ነው የምትሄዱት? መታወቂያቸውን ያሳዩ። የዶክተር አሸብር ደጋፊ ነን፣ መኪና ተበላሽቶ ብነው ለቅስቀሳ እየገባን ነው አሉ። እናንተ ሌቦች ብሎ መታወቂያቸውን ቀደው እነሱ ፖሊስ ነው ዱላ የጀመረው መቷቸው። ከሌላ ቦታ ደግሞ በመኪና ለዚሁ ጉዳይ ከኛ ቀደም ብለው ለረብሽ የገቡ ሰዎች ነበሩ። እነዛ ሰዎች ደግሞ ከፖሊስ ቀጥሎ እነሱ በድንጋይ እያባረሩ እየነዷቸው መጡ። መኪናው ምንም የቆመበት መስታወቱን ተሰበረ፣ ከጥቅም ውጭ ሆነ። እኔም መኪናውን ጥዬ ጫካ ለጫካ አሳብረን ያው ጫካ ውስጥ አድረን ነው ወደዚህ መምጣት ይቻል ነው። በጣም ብዙ ሰው ተጎድቷል። አንድ ልጅ እንደውም ህይወቱ አልፎ እስከ ማለፍ ደረጃ ሁሉ ደርሷል።
የጊምቦ ወረዳ የጸጥታ ኃላፊዎች የምርጫ ሂደቱን በገለልተኝነት እያስተባበሩ እንደሆነ ይገልጣሉ።
እሱን ያው አንድ ሰው እንደሞተ ነው የደረሰኝ መረጃ። እስከ 13 ሰው የቆሰለበት ሁኔታ ነው የነበረው። ያው ከዛ በኋላ ሙሉ ኢንፎርሜሽን ደርሶናል።
ይህንን ጥቃት ያደረሱት እነማን ናቸው? ፎቶግራፎችም ስንመለከት ነበረ። ለምርጫ ቦርድ አስገብተናል በሚል የግል ተወዳዳሪው የምረጡኝ ዘመቻ ያሳዩን ፎቶግራፎች አሉ እና በዚህ የፖሊስ ኃይል ቀዳሚው እንደነበረ ሲገልጹ ነበር። ይህን አስመልክቶ ምን ትላላችሁ እናንተ?
እሱን ያው በወረዳችን አይደለም ወንጀሉ የተፈጸመው፣ በሌላ ወረዳ ነው፣ ገዋታ ወረዳ ላይ ሆኖ እኛ በዚህ ጊምቦ ምርጫ ክልል ውስጥ በህርንበት ቀበሌ የሚሆን ባለንበት እዚህ ማዕከል ወረዳ ማዕከል ላይ ሁሉን ነገር በጸጥታ ነው እየጠበቅን ያለው። በሰላማዊ በሆነ መንገድ እንዲካሄድና ምርጫው ሰላማዊ፣ ነጻና ዲሞክራሲያዊ የህዝብ ታማኒነት ያለው እና አብላጫ ድምጽ አምጥቶ ሰላማዊ በሆነ መንገድ መቀመጥ የሚችል ፓርቲ እንዲቀመጥ ነው እያደረግን ያለ ነው እና የፖለቲካ አመራሩም በዛ ልክ ነው እያደረገ ያለው። የፖለቲካ አመራሩንም ተከትለን የትኛውንም ፓርቲ በእኩል ነው ደህንነቱን እየጠበቅን ያለ ነው። ምክንያቱም ከኛ የሚጠበቀው የደህንነት መጠበቅ ስራ ብቻ ስለሆነ።
ስሜ አሸናፊ ድምስ ይባላለሁ። ምኖረው ሹፓዋሆ ነው። ምኖረው ሹፓዋሆ ቀበሌ ውስጥ እያለው በቃ የዶክተር ደጋፊ አላማውን ተከትዬ እየሄድኩ እያለው ይሄ መሆን የለበትም ካልተውክ ብሎ አንድ ጊዜ የግድ አፈኖኝ አስፈረሙኝና እንዲው ደብድቦኝ በቃ የግድ አስፈረሙኝ ትቻለሁ ምል ፍርማ አስፈረሙኝ። በቃ አልሞትም ብዬ ዛኔ ትቼ ደግሞ አሁን እንዴት ነው የምተው? ይሄን አላማ መልካም አላማ ስለሆነ በወጣቴ ዘመን እከተላለሁ ብዬ እያለው ባለፈው ማክሰኞ ትናንትና ሳምንት ማለት ነው 11 ሰዓት ላይ ይዞኝ አፈኖኝ ሁለት አስተማሪዎቹ የሆነ ወጣቶችም አሉ 6 ሰው ወስዶን ያው ትልቅ ወንዝ አለ ከከተማ ወጣ ያለበት ቦታ ወስዶን አንድ ክላስ ውስጥ ያስቀመጡን እነንም ለ6 አንድ 20 የሆኑ ፖሊሱ ነው። አንዱ ስሙ መላኩ ይባላል ወንጀል መርማሪ ነው። እሱም 2120 ብር ከኪሴ አውልቆ ሁለት ሞባይል መታወቂያን አንድ ሲቲዝን ሰዓት ሁለት ሱሪ ሶስት ቲሸርት አውጥቶ በቃ መሳሪያ አፌ ውስጥ እየደገኑ እየደበደቡ ደረቴ ሁሉ ይሄ አፌ ሁሉ ቆስሎ በቃ ብዙ መከራ ነው። ዛኔ ወስደን ውሃ ውስጥ እንነክራለን ውሃ ውስጥ እንከታለን እያሉ ብዙ አስፈራርቶን በቃ ህይወታችን ለማውጣት ከአንድ ሰዓት በላይ ነው እርስ በራሳቸው የተነጋገሩት። ከዛም በኋላ በቃ ምንለው መላጣ ከዛ አስተማሪዎችንም ደበደቡ እግርም የተሰበረም ተሰበረ ጭንቅላቱ የተፈነከተም ተፈነከተ አሁን ተኝቶም ያለ አለ አሁንም እግሩን እያነከሰ አሁንም እዚህ ላይ ነው ያሉ ህክምና ነው ያሉ እስካሁን ህክምናም ሳልወስድ በኦሮሚያ ክልል የምመጣበት መንገድ አጥቼ በሲግሞ ሂጄ ከዛም በኋላ አሁን ጅማ ገብቼ ነው አሁን የመጣው ያለ።
ሙሉ ስሜ ዋሲሁን በቀለ ወልደ ሚካኤል እባላለሁ። በደቡብ ብሔር ብሔረሰቦች ክልል በከፋ ዞን ጊምቦ ወረዳ ውሹሽ ቀበሌ ነው ነዋሪነቴ። እዛም ሳለው በግል የሙያ መስክ ተሰማርቼ ድራጊስት ነኝ። ፋርማሲ ከፍቼ ስራ ነበር። እዛ በምሰራበት ሰዓት ላይ የግል ተወዳዳሪው ደጋፊ ነኝ በሚል ማተብና የመታወቂያ ካርዶችን እየሰጠ ያለ አንተ ነህ በሚል ጠርተውኝ የከተማው ማዘጋጃ ኃላፊ አቶ በረከት ወልዴና የወረዳው አፈ ጉባኤ አቶ መስፍን ይባላሉ ያባታቸውን ስም አላስተውልም ጠርተውኝ ለምንድን ነው እዚህ የግል ተወዳዳሪ ደጋፊ የሆንክበት ምክንያት ባሉኝ ሰዓት ላይ አላማውን እደግፋለሁ ጀስት ላለው ለከፋ ህዝብ ነጻነት ለከፋ ህዝብ ልማት ለከፋ ህዝብ መሰረተ ልማት ብቸኛው ሰው ነው የተለያዩ የመልካም አስተዳደር ችግር አሉ የምል ስለሆነ የሱ አላማ ደጋፊ ነኝ በሚል በግልጽ ቢሮ ውስጥ ተናግሬያቸዋለሁ። ነገር ግን ካሁን ሰዓት ጀምሮ ይሄን የማስተባበሩን ስራ ማጣቆም ከሆነ ከምርጫው ማግስት በቀን 16 በኋላ በፋሽኮ ጸጉሬን እንላጫለን ነው ያሉት በግልጽ ማለት ነው። እንግዲህ የሚመጣው ነገር ይምጣ ህገ መንግስታዊ መፍት በተከበረበት የሰዎች ሰብአዊ መፍት በተከበረበት አገር ላይ እንዲህ አይነት ነገር ልታረጉ የምትችሉ ከሆነ አርጉኝ በሚል በአቋም በግልጽ እያስተባበርኩ ነበር። የዚህን የግል ተወዳዳሪ የዶክተር አሸብር ወልደ ጊዮርጊስ ካዩ ነው።
በደቡብ ህዝቦች ክልል ቦንጋ አካባቢ በሚገኙት የምርጫ ጣቢያዎች ማለትም በጊምቦ ጎአታ አካባቢ የሚካሄደው ምርጫ ከእሁድ መተላለፉን የኢትዮጵያ ምርጫ ቦርድ የክልሉ የምርጫ አስፈጻሚ መግለጻቸውን ከላይ አስረድተናል። ወደፊት ምርጫው የሚካሄድበት ቀን እንደሚታወቅም የምርጫ አስፈጻሚው ለአሜሪካ ድምጽ ሬዲዮ ገልጸዋል። ለአሜሪካ ድምጽ ሬዲዮ ሄኖክ ሰማግዜር ነኝ ከቦንጋ።
በተለያዩ የኢትዮጵያ አካባቢዎች እየተዘዋወረ ምርጫውን በመዘገብ ላይ ያለው ሄኖክ ሰማግዜርን አመሰግናለሁ። አድማጮች፣ ቀጣዩ ርዕስ የአፍሪካ ህብረት የምርጫ ታዛቢ ቡድን ያወጣው የቅድመ ምርጫ ትዝብት በኢትዮጵያ ህገ መንግስትና ሌሎች ዓለም አቀፍ ህግጋት የተረጋገጡ መሠረታዊ ነጻነቶችን ይጋፋሉ የሚል የሚታሰቡ አንዳንድ የህግ ድንጋጌዎች እንደገና መታየት ይችላሉ የሚል አስተያየት ያለው መሆኑን ይፋ አደረገ ይላል። የኢትዮጵያ ብሔራዊ ምርጫ ቦርድ ተአማኒ ነጻና ፍትሐዊ ምርጫ ለማካሄድ የሰጠውን ቃል ኪዳን ተግባራዊ እንዲያደርግም አበረታቷል ልዑኩ። በአንጻሩ መላው የአገሪቱ ሕዝብና ተወዳዳሪ ፓርቲዎች ምርጫው በሰላም እንዲጠናቀቅ ብርቱ ትዕግስት እንዲያሳዩም ተማጽኗል። መለስካቸው አማረ የተከታተለው።
የአፍሪካ ህብረት የምርጫ ታዛቢዎች ቡድን የቅድመ ምርጫ መግለጫውን በንባብ ያሰሙት የልዑካን ቡድኑ መሪ የቀድሞ የናሚቢያ ፕሬዚዳንት ፊላፑኒ ፖኮምቦ በመጪው ግንቦት 16 ቀን በኢትዮጵያ የሚካሄደውን ምርጫ እንዲታዘብ ህብረቱ ይህን ቡድን የላከው ምርጫው በተለያዩ የአህጉሪቱ ስምምነቶች፣ በኢትዮጵያ ህገ መንግስትና ሌሎች የአገሪቱ ህጎች መሰረት መከናወኑን ለመታዘብ ነው ብለዋል። ይሄ መግለጫ ከአንድ ወር በፊት ከታዛቢዎቹ ቡድን ለረጅም ጊዜ ታዛቢነት የመደባቸው 9 አባላት ወደ ሀገሪቱ ገብተው የሰሩት ስራ ውጤት መሆኑን ያስታወቁት የልዑካን ቡድኑ መሪ በአብዛኛው የሀገሪቱ ክልሎች ተዛውረው ምርጫው ከሚመለከታቸው የተለያዩ ባለድርሻ አካላት ጋር መነጋገራቸውንም ገልጸዋል። እንደ ቡድኑ ምልከታ ምርጫው የሚከናወንበት ህጋዊ ማዕቀፎች የሀገሪቱ ህገ መንግስት፣ የምርጫ ህጎችና ሌሎችም ህጎችን እንደሚያጠቃልል አስተውሏል። በዚሁ መሰረትም ቡድኑ ያነጋገራቸው አንዳንድ ወገኖች የመገናኛ ብዙሃን የጸረ አሸባሪነት ህጉ እና የማኅበራትና በጎ አድራጎት ድርጅቶች ህጉ የያዟቸው አንዳንድ ድንጋጌዎች እንደሚያሳስቧቸው ተናግረዋል ይላል መግለጫው። የቡድኑ መሪ በዚህ ረገድ የታዛቢዎቹን አስተያየት ከመግለጫው አንብበዋል።
The LTOs of the mission is of the view that some of the sections of the law
በልዑካን ቡድኑ የረጅም ጊዜ የምርጫ ታዛቢዎች አመለካከት በኢትዮጵያ ህገ መንግስት አንቀጽ 29 ንዑስ አንቀጽ 2 በዓለም አቀፍ የሲቪልና ፖለቲካዊ መብቶች ስምምነት አንቀጽ 19 እና በአፍሪካ ህብረት የሰብአዊና የህዝቦች መብቶች ቻርተር የተረጋገጡ መሰረታዊ ነጻነቶችን ይጋፋሉ ተብለው የሚታሰቡ አንዳንድ የህግ ድንጋጌዎች እንደገና መታየት ይችላሉ።
በረጅም ጊዜ ታዛቢዎቹ አስተያየት የኢትዮጵያ ምርጫ ቦርድ ምርጫውን ለመምራት በበቂ ሁኔታ የተደራጀ ይመስላል ብለውታል። በዚህ ምርጫ ድምጻቸውን ለመስጠት ከተሳተፉት መካከል 48 በመቶ የሚሆኑት ሴቶች መሆናቸውም የልዑካን ቡድኑን እንዳበረታታው መግለጫው ይናገራል። የኢትዮጵያ ምርጫ ቦርድ በጠቅላይ ሚኒስትሩ ተሰይሞ በፓርላማው ሹመቱ መጽደቁን የተገነዘበ መሆኑንም ቡድኑ ይገልጻል። ይሁንና ይህ አሰራር አንዳንድ ወገኖችን እንደማያስረስትም ልብ እንዳለ አይሸሽግም።
The AULTOs noted that some interlocutors
ቡድኑ ያነጋገራቸው አንዳንድ ወገኖች የምርጫ ቦርድ አሿሿም የሚያሳስባቸው መሆኑን የህብረቱ የታዛቢዎች ልዑካን ቡድን አጢኗል። የሂደቱ ይበልጥ ግልጽነትና አሳታፊነት እንዲረጋገጥም የተቀሩት የፖለቲካው ተዋናይ ወገኖች ድምፃቸው ሊሰማ ይገባል ሲሉ የልዑካን ቡድኑ አባላት አመልክተዋል።
ለመራጩ ህዝብ እውቀትን በማሰራጨት ረገድ ለምርጫ ቦርዱ ወይንም ቦርዱ ለሚመድባቸው ሰዎች መብት የሚሰጡ የህግ ድንጋጌዎች መኖራቸውን ቡድኑ ቢረዳም ባለድርሻ የሲቪል ማህበረሰብ አባላት ግን ከዚህ ሂደት እንደተገለሉ እንደሚሰማቸው ለቡድኑ መናገራቸውንም ይፋ አድርጓል። የቡድኑ መግለጫ እንዳመለከተው ከሆነ ሴቶች በእጩነት ያሳዩት ተሳትፎ ውሱን ነው። ይህም ሴቶች በሚያጋጥሟቸው የተለያዩ ባህላዊ የሀብት እጥረትና በተለይም በፖለቲካ ፓርቲዎች የተለየ ድጋፍና ማበረታቻ ስለማይሰጣቸው እንደሆነ ማጤኑን የቡድኑ መግለጫ ይናገራል። መግለጫው እነዚህንና የመሳሰሉ የግራ ቀኝ ትዝብቶቹን ካስቀመጠ በኋላ ምክረ ሐሳቦችን በመሰንዘር የቅድመ ምርጫ ትዝብቱን ይደመድማል። የአፍሪካ ህብረት የምርጫ ታዛቢዎች ልዑካን ቡድን የሀገሪቱን ህዝቦች በተለይም የፖለቲካ ፓርቲዎችንና እጩ ተወዳዳሪዎችን ምርጫው በሰላም ይጠናቀቅ ዘንድ ብርቱ ትዕግስት እንዲያሳዩ ይማጸናል። ለምርጫ ቦርድም የሚያቀርበው ተማጽኖ አለ። የልዑካን ቡድኑ መሪ ሚስተር ሂፍላፑኒ ፖኮምባ
AUEOM notes the assurances by the National Electoral Board of Ethiopia.
የአፍሪካ ህብረት የምርጫ ታዛቢ ልዑካን ቡድን የኢትዮጵያ ብሔራዊ ምርጫ ቦርድ ተአማኒ ነጻና ፍትሐዊ ምርጫ አካሂዳለሁ ሲል የሰጠውን ቃል ተመልክቷል። ቦርዱ ሙያዊ የአሰራር ብቃቱ የተረጋገጠ ቁርጠኝነት እንዲጸናም ግፊት ያደርጋል። ሁሉም የምርጫ ቁሳቁሶች አያያዝና አስተማማኝነት ከምርጫው በፊት፣ በምርጫው ወቅትና ከምርጫው በኋላ እንዲረጋገጥ እናሳስባለን።
የህብረቱ የምርጫ ታዛቢዎች ሉካን ቡድን የረጅም ጊዜ ታዛቢዎች ንዑስ ቡድን 9 አባላት ወደ ኢትዮጵያ ከገቡ ከአንድ ወር ጀምሮ በአዲስ አበባ፣ በአማራ፣ በድሬዳዋ፣ በሐረሪ፣ በኦሮሚያ፣ በደቡብ ብሔር ብሔረሰቦችና ህዝቦች እንዲሁም በትግራይ የቅድመ ምርጫውን ሂደት ሲከታተሉ መቆየታቸው ታውቋል። ቡድኑ ከምርጫው በኋላ ግንቦት 26 ቀን 2007 ዓ.ም የተጠናከረና ሁሉ አቀፍ መግለጫ ለመስጠትም ቃል ገብቷል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻቸው አሉላ ከበደና
አዲሱ አበበና ሁለተኛውን አጋማሽ ልንጀምር ነው። በዚሁ መሰረት ወደ ቀዳሚው ዘገባ እንሄዳለን። ኢትዮጵያ ምርጫ 2007 እና 2005 ለ1997ቱ ምርጫ የኢትዮጵያ መንግሥት የፖለቲካውን መድረክ ክፍት አድርጎ ነበር። ይሁን እንጂ ተቃዋሚዎቹ ገዢው ፓርቲ ሊያገኙ ይችላሉ ብሎ ከጠበቀው የበለጠ ድምፅ ባገኙ ጊዜ መንግሥቱ ምርጫውን ሰርቋል ተብሎ ተወነጅሏል። በምርጫ ውጤት ላይ የተነሳው ተቃውሞ ሁከት አዘል ሆነ። አሁን ጠቅላይ ሚኒስትሩ ሌላ ሰው ነው። በዚህ ሁኔታ ውስጥ የዛሬ 10 ዓመት በፖለቲካ ትግሉ ውስጥ የነበሩ ተቃዋሚ መሪዎች በመጪው ምርጫ ምን ይጠብቃሉ? ማተር ፋንደር ቮልፍ ከአዲስ አበባ የላከችው ዘገባ አለ፣ ሰሎሞን አባት ያቀርበዋል።
በ1997ቱ ምርጫ የፖለቲካ ፓርቲዎች በነጻነት ነበር የሚንቀሳቀሱት። ክርክሮቹም የተጋጋሉና ሕይወት የነበራቸው ደግሞም ለሕዝብ በቀጥታ የተላለፉ የነበሩም ነበሩ። መንግሥትም ቢሆን በዚያ የምርጫ ዘመቻ ሂደት ውስጥ ጣልቃ ይገባ ከነበረ ይህ ነው የሚባል ግዝፈት አልነበረውም ወይም ጨርሶውኑ ጣልቃ አይገባም ነበር። ምርጫው ከተጠናቀቀ በኋላ ግን ነገር ሁሉ ሆመጠጠ። የሀገሪቱ ቁመናና ቀልብ ሁሉ ተናጠ። የምርጫው ውጤት ሲነገርና ገዢው ፓርቲ ማሸነፉን ሲያውጅ የተቃውሞ ሰልፎች ጎዳናዎችን ያጥለቀልቁ፣ ምድሩን ይንጡ ገቡ። በመጪ ቀናት በሰልፈኞችና በፖሊስ መካከል የተፈጠሩ ግጭቶች የ200 ሰው ሕይወት ቀጠፉ። በ1997 ዓመተ ምሕረትና በ2002 ዓመተ ምሕረት በተካሄዱት ምርጫዎች ወቅት የመላ ኢትዮጵያ አንድነት ፓርቲ መኢአድ መሪ የነበሩት ኃይሉ ሻውል ከ1997 ዓመተ ምሕረት ወዲህ የፖለቲካው ድባብ ተለውጧል ይላሉ።
ማንም የቅስቀሳ ዘመቻ እንዲያካሄድ አይፈቅዱም። ከዚያ ቀድሞ መንገዱን ይዘጉታል። ስብሰባዎች ሳይጀመሩ ይሰርዟቸዋል። የምርጫው ሂደት ራሱ በእጅጉ የተጠመዘዘ ነው። ወረቀቶች አሁኑኑ ምልክት ተደርጎባቸዋል። ምርጫ የት አለ? ገጠር ሁሉ በገዢው ፓርቲ ካድሬዎች ተጥለቅልቋል። ማንም ሰው ወይም አንድ ቡድን ከተቃዋሚ ጋር ከተነጋገረ በማግስቱ የሚገኘው እስር ቤት ውስጥ ነው።
ያኔ ገዢው ፓርቲ ምርጫውን አጭበርብሯል በሚል ፓርላማ አንገባም ካሉት የሕዝብ ተመራጭ የነበሩ ተቃዋሚዎች አንዱ ኃይሉ ሻውል በዚሁ ውሳኔያቸው ምክንያት ከሌሎች የተቃውሞ መሪዎች ጋር ለሁለት ዓመታት ወህኒ ገብተው ነበር። ሌላው የተቃውሞ መሪ ልደቱ አያሌው ያኔ የኢትዮጵያውን ዲሞክራሲያዊ ፓርቲ ኢዴፓን ወክለው ተወዳድረው ነበር። አሁንም የብሔራዊ ምክር ቤቱ አባል ናቸው። መንግሥት ሁልጊዜ የሚሞክረው በማዋከብ ለማሸነፍ ነው ይላሉ አቶ ልደቱ። ከ1997 በኋላ ግን ኢላማውን ቀይሯል።
5-10 years ago, you know, the strategy of the ruling party was intimidating the party members or, you know,
ከአምስትና ከአስር ዓመታት በፊት ገዢው ፓርቲ የሚያዋክበው የፓርቲ አባላትን ወይም የምርጫ እጩዎችን ነበር። ከ2002 ዓመተ ምህረት ወዲህ ይህ አካሄድ ተቀይሯል። አሁን የሚያደርጉት በሁሉም የሀገሪቱ ክፍሎች እየተንቀሳቀሱ ድምፅ ሰጪውን ሕዝብ ነው ለማሸማቀቅ እየሞከሩ ያሉት።
በ2002ቱ ምርጫ የፓርላማ መቀመጫ ያሸነፈው የተቃዋሚ ተወዳዳሪ አንድ ብቻ ነው። ልደቱ እንደሚሉት በሕዝቡ ላይ ጫና ማሳደር ለመንግሥቱ ይቀለዋል። ምክንያቱም ብዙ ኢትዮጵያውያን የዕለት ተዕለት ኑሯቸው በቀጥታ የተመረኮዘው በመንግሥቱ ላይ ነውና።
So the land is owned by the government. If they stood against, you know, the government, they think that they will lose their land.
መሬት በመንግሥት ቁጥጥር ስር የሚገኝ ነው። መንግሥቱን ቢቃወሙ መሬታችንን እንነጠቃለን ብለው ያስባሉ። በከተሞች ውስጥ መንግስት ነው ብዙውን ሰው ቀጥሮ የሚያሰራው። የግሉ ዘርፍ ያንን ያህል የተነቃቃ ወይም በስፋት የሚንቀሳቀስ ባለመሆኑ ምክንያት ብዙ ሰው የመንግስት ሰራተኛ ነው። አብዛኛዎቹ ከተሞች አብዛኛው ቤት በመንግስት ተያዘ ነው። በመሆኑም እነዚያ ነዋሪዎች ለመንግስቱ ጫና በከፍተኛ ሁኔታ የተጋለጡ ናቸው።
ፕሮፌሰር በየነ ጴጥሮስ ከ1983 ዓመተ ምህረት አንስቶ በፖለቲካው ውስጥ እየተጓዙ ያሉ ሰው ናቸው። በ1992 እና በ1997 ዓመተ ምህረት እንደራሴ የሆኑ ተመርጠው በፓርላማው አገልግለዋል። አሁን የመድረክ ሊቀመንበር ናቸው። የእርሳቸው የምርጫ ወረዳ ከአዲስ አበባ 190 ኪሎ ሜትር በስተደቡብ የምትገኘው ሀዲያ ነች። የምርጫ ወረዳቸው በመንግስቱ ልዩ ኃይሎች ወታደሮች መሞላቱን ይናገራሉ። ወታደሮቹ ሰውን ለማሸማቀቅ ጠብመንጃዎቻቸውን እያሳዩ እንደሚንጎራደዱ ፕሮፌሰር በየነ አመልክተዋል። እንዲያም ሆኖ ግን በግንቦት 16ቱ ምርጫ ተቃዋሚዎች ካለፈው የተሻለ ቁጥር ያላቸው የፓርላማ መቀመጫዎችን ያሸንፋሉ ብለው ያስባሉ።
The 2010 kind of declaration of victory would not convince anyone.
ኢህአደግ ሁሉንም መቀመጫ አሸንፏል የሚባለውን የ2002ን አይነት የድል አዋጅ ማንንም አያሳምንም። ጨዋታ ቢጤ ነገር ሊያመጡ ይችላሉ። አንዳንድ የእነርሱ ታማኝ የሆኑ ፓርቲዎች ሾልከው እንዲገቡ ሊያደርጉ ይችላሉ። መድረክም ጥቂት መቀመጫዎችን ሊያሸንፍ ይችላል። ይሁን እንጂ እንደዚህ አይነቱ ሁኔታ እውነታውንም ሆነ የመድረክን እውነተኛ አቋም አያሳዩም።
ትግሉ ቀጥ ብሎ የቆመ አቀበት የመውጣት ያህል ቢሆንም ተቃዋሚዎች እየተንቀሳቀሱ መቆየታቸው ግን አስፈላጊ ነው ይላሉ ፕሮፌሰር በየነ።
The purpose why you are running is, we want to do the politics. Even if you don't win, we want to...
የምንወዳደረው ፖለቲካውን ለማንቀሳቀስ ስንል ነው። ባናሸንፍም እንኳ እየተንቀሳቀስን መቆየት እንፈልጋለን። የምርጫውን ነገሮች ሊነጥቁን ይችላሉ። እኛ ግን የፖለቲካውን የበላይነት ጨብጠን እንወጣለን።
የተመሳጠረ ወይም የጃዙር ወከባ ይፈጸምብናል ሲሉ ተቃዋሚ ፓርቲዎች አባሎቻቸውና ደጋፊዎቻቸው የሚያሰሟቸውን ክሶችና ሮሮዎች ገዢው ፓርቲ አይቀበልም። ውድቅ ሲያደርጋቸው ነው የሚሰማው። የፊታችን እሁድ ለሚካሄደው የዘንድሮው የፓርላማ ምርጫ ድምፅ ለመስጠት 36 ሚሊዮን ኢትዮጵያውያን ተመዝግበዋል። ምርጫውን የሚታዘበው ብቸኛ ዓለም አቀፍ ተቋም የአፍሪካ ህብረት ነው።
ወደ መጨረሻው ርዕስ እንሻገራለን አድማጮች። ትንታኔ ነው። ጥቂት ቀናት ከቀሩት ከ2007ቱ የኢትዮጵያ ብሔራዊ ምርጫ ጉዳዮች ጋር ነው የምንቆየው። ለኢትዮጵያ የዘንድሮ ምርጫና ሂደት ለኢትዮጵያ ዲሞክራሲያዊ ስርዓት ግንባታ ምን አይነት አስተዋጽኦ ያበረክት ይሆን? የመንደርደሪያው ጥያቄ ነው። በኬንታኪ ዩኒቨርሲቲ የማህበረሰብ ትምህርት ረዳት ፕሮፌሰር ዶክተር ደረሰ ጌታቸው፣ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የመገናኛ ብዙሀን ትምህርት ክፍል ረዳት ፕሮፌሰር ዶክተር ነገሪ ሌንጮና እንዲሁም የቀድሞ የአዲስ ነገር ጋዜጣ ማኔጂንግ ኤዲተር ዛሬ በዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ውስጥ የሚሰራው መስፍን ነጋሽ ናቸው የተወያዩት። ሶስቱን እንግዶች ያነጋገረችው ጽዮን ግርማ ናት። እንሆ
አምስተኛው አገር አቀፍ ምርጫ በኢትዮጵያ ሊካሄድ በጣት የሚቆጠሩ ቀናት እንደቀሩት ይታወቃል። ምርጫው ነጻና ፍትሐዊ እንደሆነ ውጤቱም በኢትዮጵያ ዲሞክራሲያዊ ስርዓት ግንባታን እንደሚያረጋግጥ ገዢው ፓርቲ ኢህአዴግና ደጋፊዎቹ እየገለጹ ይገኛሉ። በሌላ በኩል ተፎካካሪ ፓርቲዎችና ደጋፊዎቻቸው እንዲሁም አስተያየት ሰጪዎች ምርጫው በገዢው ፓርቲ የበላይነት የሚመራ አስቀድሞ ውጤቱ የታወቀ በመሆኑ ስለ ምርጫውና ሂደቱ ማውራትና መነጋገር ገዢው ፓርቲ የበላይነቱን አረጋግጦ ለሚመራው ምርጫ እውቅና መስጠት ነው ይላሉ። በእንዲህ ያሉ የተቃርኖ ሀሳቦች ታጅቦ የሚካሄደው ምርጫና ውጤቱ ለኢትዮጵያ ዲሞክራሲያዊ ስርዓት ግንባታ ምን አስተዋጽኦ እንደሚኖረው ሀሳባቸውን እንዲያካፍሉን ሶስት ምሁራን እናነጋገርን። በኬንታኪ ስቴት ዩኒቨርሲቲ ረዳት ፕሮፌሰር የሆኑት በኢትዮጵያ ፖለቲካዊ ጉዳዮች ላይ አለፍ አለፍ እያሉ በሚያወጧቸው ጽሁፎችና በሚሰጧቸው አስተያየቶች የሚታወቁት ዶክተር ደረሰ ጌታቸው ኢትዮጵያ ውስጥ የሚደረጉት ምርጫዎች ገዢው ፓርቲ ቀድሞ ጣፈንታቸውን የሚወስንባቸው እንደሆኑ በመግለጽ አስተያየታቸውን ይጀምራሉ።
ኢትዮጵያ ውስጥ የሚደረጉት ምርጫዎች ገዢው ፓርቲ ቀድሞ እጣፈንታቸውን የሚወስንባቸው ምርጫዎች እንደሆኑ ማንም ሰው የሚያውቀው ነው። ኢትዮጵያ ውስጥ የሚኖር ሰው በሙሉ የሚያውቀው እውነት ነው እና ምርጫው ነጻና ፍትሐዊ ይሆናል የሚለው እሳቤ መቼስ ትክክለኛ ሕሊና ላለው ሰው የማይሆን ነገር ነው። ነገር ግን ይሄንን ምርጫ የሚባል ድግስ በየአምስት አመቱ ማዘጋጀቱ ይሄ ገዢ ፓርቲ ለተቃዋሚዎች የሰጣቸው ድሎች አሉ። ለምሳሌ ተቃዋሚዎች ከፓርቲው ከኢህአዴግ ካድሬዎች ጋር የሚወያዩባቸው መድረኮች ላይ ዴሞክራሲ ቢኖር ማውራት የሚገባቸው ስለ ጤና፣ ስለ ትምህርት፣ ስለ መንገድ፣ ስለ ስልክ ፖሊሲ ነበር። አሁን ግን ገዢው ፓርቲ እንዴት አድርጎ አባላቶቻቸው እንደሚያስር፣ ያለ ፍርድ ቤት ፈቃድ እንዴት ሰዎች እስር ቤት ገብተው ታጉሮ አካልና የሰውነት ስቃይ እንደሚደርስባቸው፣ መንግስት እንዴት የንግድ ተቋሞችን አውታሮችን እንደሚቆጣጠር፣ እንዴት አድርጎ የኢትዮጵያ ውስጥ ያለው የፖለቲካ ምህዳር እየጠበበ እንደመጣ እና የሰብአዊ መብት ጥቃቱ እንዴት ከፍተኛ እንደሆነ በራሱ በመንግስት መገናኛ ብዙሃን ለአምስት ደቂቃ የሚሆን ለአስር ደቂቃ የሚሆን ይጮሃሉ። እኔ እነዚህን ውይይቶች የማያቸው እንደ ምርጫ ውይይቶች ሳይሆን እንደ አቤቱታዎች ናቸው። ኢህአዴግ በጥቂት ሰዎች እንኳን ለአምስት ለአስር ደቂቃ ህሊናው የሚሞገትበት እውነተኛ አይደለም፣ ፍትሐዊ አይደለም፣ ዴሞክራሲያዊ አይደለም ተብሎ የሚጠየቅባት ጥቂት ደቂቃ ናት። እኔ ከዛ አኳያ ነው አሁን እነዚህ ወንድሞቻችን ተወዳድረው የኢህአዴግን አንድ በአምስት የተደራጁ ካድሬዎች አሸንፈው ብዙ የምርጫ ወንበር ይወስዳሉ በሚል ሳይሆን በሀገራቸው ለጥቂት ሰኮንዶች እንኳን እውነታውን ይናገራሉ። እውነታውን ሲናገሩ የኢትዮጵያ ህዝብ ደግሞ ያያቸዋል። ስለዚህ እኛ ይሄ ነገር መኖሩን ማየት ያለብን ፍትህና ዲሞክራሲ ኢትዮጵያ ውስጥ እስካሁን እንዳልመጣ አቤት የምንልበት ጩኸት አደባባይ አድርገን ነው ማየት ያለብን። ከዛ አኳያ ምርጫ መኖሩ ጥሩ ነው።
ኢትዮጵያ ውስጥ በነበረበት ወቅት በጋዜጠኝነት ሙያ አገልግሏል። የአዲስ ነገር ጋዜጣ ማኔጂንግ ኤዲተርም ነበር። በኢትዮጵያ ወቅታዊና ፖለቲካዊ ጉዳዮች ላይ በሚሰጠው አስተያየት ይታወቃል። በአሁኑ ወቅት ስዊድን ሀገር በሚገኝ በዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ውስጥ የሰብአዊ መብት ተሟጋች በመሆን ያገለግላል። መስፍን ነጋሽ ኢትዮጵያ ውስጥ የሚደረገው ምርጫ ካለመኖሩ መኖሩ ይሻላል በማለት አስተያየቱን ይጀምራል።
በቅርብ ኢትዮጵያ ውስጥ የሚካሄደው ምርጫን በተመለከተ መነጋገራችን ተገቢ ነው። ምን አይነት ምርጫ ነው መሆን የሚገባው? እኛ የሚያስፈልገን ምን አይነት ምርጫ ነው? ምን አይነት ሂደት ነው? በምርጫ ውስጥ የሚሳተፉ ተወዳዳሪዎችም፣ ድምፅ ሰጪዎችም፣ ምርጫ አስፈጻሚዎችም እንዴት ነው መሆን ያለባቸው የሚለውን ነገር ሁሉ ለማንሳትና ለመነጋገር እድል ስለሚሰጠን ካለመኖሩ መኖሩ ይሻላል።
በአዲስ አበባ ዩኒቨርሲቲ በጋዜጠኝነትና ኮሚኒኬሽን ትምህርት ክፍል ረዳት ፕሮፌሰርና በብዙሀን መገናኛና ምርጫ ዙሪያ በሙያቸው ተሳትፎ እያደረጉ የሚገኙት ዶክተር ነገሪ ሌንጮ በበኩላቸው ምርጫው በትክክለኛ ሂደት ላይ እንደሆነ ይናገራሉ።
እንግዲህ ዲሞክራሲ በሰላም በመቻቻልና የሕግ የበላይነት ባለበት በእውቀት ላይ የተመሰረተ ውሳኔ የሚሰጥበት ስለሆነ በዚህ ፕሮሴስ ውስጥ ኢትዮጵያ ውስጥ አስፈላጊው እውቀት ሕዝባችን እንዲኖር ተደርጎ ወደ ምርጫ ተኪዶ በፍላጎታቸው ውሳኔውን የሚወስኑ ከሆነ በትክክል በሂደት ስልጣን ከህዝብ የሚወጣበትና ህዝቡ ደግሞ ሲፈልግ ደግሞ ያን ስልጣን የህዝቡን ፍላጎት የህዝቡን ጥያቄ የማይመልሰውን የሚቀጡበት ስርዓት ይሆናል ብዬ ነው የማስበው።
ሶስቱም ምሁራን ምክንያታቸው ይለያይ እንጂ ምርጫው በመካሄዱና ምርጫውን ተከትሎ የሚደረጉ ውይይቶችና አስተያየቶች መኖራቸው ላይ ይስማማሉ። ልዩነቶቻቸው የሚጀምረው ሂደቱና ውጤቱ የሚያመጣው ለውጥ ላይ ነው። መስፍን ነጋሽ ምርጫው መካሄዱ ስለ ዲሞክራሲ የመነጋገር እድል ይሰጣል ከሚል እንጂ ነጻነትና ዲሞክራሲን ከማምጣት አኳያ ምንም አስተዋጽኦ የለውም ይላል።
ምርጫው አንድ ጥሩ ነገር አለው ካልኩኝ ቢያንስ ስለ ምርጫ ስለ ዲሞክራሲ የመነጋገሪያ እድል ይሰጠናል በሚል ነው እንጂ ጋዜጠኞች በሚታሰሩበት፣ የፖለቲካ መሪዎች እየተሳደዱ በሚታሰሩበት፣ በሚሰቃዩበት፣ ሀሳባቸውን መግለጽ የሚፈልጉ ተራ ዜጎች አስቸጋሪ ሁኔታ ውስጥ በሚያልፉበት በዚህ አይነት ሁኔታ ውስጥ የሚደረግ ምርጫ ነጻና ፍትሐዊ ይሆናል ብሎ መጠበቅ ፈጽሞ አይቻልም።
ምርጫው ለኢትዮጵያ ምን የሚያበረክተው አስተዋጽኦ አለ በሚል የጠየቅናቸው ዶክተር ነገሪ ምርጫው መልካም ነገሮችን ይዞ የሚመጣ የህዝብን ማህበራዊና ኢኮኖሚያዊ እንዲሁም የመልካም አስተዳደር ጥያቄዎችን የሚመልስ ይሆናል የሚል እምነት እንዳላቸው በመግለጽ ሲመልሱ
ህዝብ የኢኮኖሚ ጥያቄ አለ፣ የማህበራዊ ጉዳዮች የሚመለከት ጥያቄዎች አሉ፣ የአስተዳደር መልካም አስተዳደር ጥያቄዎች አሉ። እነዚህ ጥያቄዎች በሂደት የሚመለሱለት እና ለውጥ የሚመጣበት አገሪቷ ወደ ተሻለ አቅጣጫ የምትሄድበት ውሳኔ የሚወስኑበት ሊሆን ይችላል እና ውጤቱ ከዚህ በፊት ያየናቸው መልካም ነገሮች ወደ ተሻሉ ያላየናቸው መልካም ነገሮች ወይ ደግሞ ጥሩ ያልሆኑ አሰራሮችም ደግሞ በተሻሻለ ሁኔታ ለህዝቡ ለሰፊው ህዝብ ጥቅም የሚውልበት ሁኔታን ያመጣል ብዬ ነው የማስበው።
በዚህ ምርጫ ምንም የተለየ አዲስ ለውጥ ይመጣል የሚል እምነት እንደሌላቸው በመግለጽ ምክንያታቸውን የሚያብራሩት ዶክተር ደረሰ ከምርጫው ግርግር በኋላ ያመለካከትና ያካሄድ ለውጥ ይመጣል ብዬ አላምንም በማለት አስተያየታቸውን ይጀምራሉ። ዶክተር ነገሪ በድምዳሜ ላይ ተመስርቶ አስቀድሞ የሚሰጥ አስተያየት ወይም ምላሽ ተገቢ አይደለም በማለት የዶክተር ደረሰን ሐሳብ ይተቻሉ።
ህዝቡ የፈለገውን ስለሚመርጥ እኔ ለውጥ ይመጣል ብዬ ነው የማስበው። አንደኛ ወይ ገዢው ፓርቲ የህዝብ አውንታ አግኝቶ አብላጫ ድምፅ አግኝቶ መንግስት ሊመሰርት ይችላል፣ ወይ ደግሞ ከተቃዋሚ ፓርቲዎችም ደግሞ አብላጫ ድምፅ ካገኙ የዲሞክራሲ ሂደት እንደዚህ ስለሆነ መንግስት ሊመሰርቱ ይችላሉ። እና ካሁኑ አልቋል ተጠናቋል የሚባለው በትክክል እኔ አያሳምነኝም፣ በጣም አስቸጋሪም ይመስለኛል።
መስፍን በዶክተር ነገሪ ሀሳብ ከመስማማት ይልቅ የምርጫው ሂደትና ውጤት ትልቅ ሀገራዊ ድራማ ነው ሲል የዶክተር ደረሰን ሀሳብ በማጠናከር አስተያየቱን ይደመድማል።
አገሪቱ በምትከተላቸው ፖሊሲዎችም ሆነ በአፈጻጸማቸው ወይም በሌላ በማንኛውም ጉዳይ ይሄ ምርጫ ምንም አይነት ለውጥ ያመጣል ብዬ አላምንም። እንደው እውነቱን ለመነጋገር ትልቅ አገራዊ ድራማ አድርገን ነው ማየት ያለብን። ምክንያቱም ሂደቱ ውጤቱ ከሁሉ በፊት የተወሰነ ያለቀለት ነገር ስለሆነ ማለት ነው።
አድማጮች አሁን የፕሮግራም ማሳሰቢያ አለን።
በአካባቢው ያዩትንና ያስደሰቶትን ያስገረሞትን ወይም እንዲያው ቀልቦን የሳበ ክስተትና ሁኔታ በእጅ ስልኮ ፎቶ አንስተው ከዚያው ከእጅ ላይ በቪኦኤ አፕ ሊልኩልን እንደሚችሉ ያውቃሉ?
በእጅ ስልኮ ፎቶግራፍ አንስተው ከላኩልን የአሜሪካ ድምጽ ራዲዮ የአፍሪካ ቀንድ አገልግሎት በፎቶ መድብሎቹ ወይንም ጋለሪዎቹ ውስጥ ያስገባሎታል።
በቅድሚያ የቪኦኤን አፕ
ለአንድሮይድ ተጠቃሚዎች ከጉግል ፕሌይ፣
ለአይኦኤስ ተጠቃሚዎች ከአፕ ስቶር፣
ለኖኪያ እና የቆዩ ስማርት ስልኮች
ከm.binu.com ያገኙና በእጅ ስልኮ የፊት ገጽ ላይ ያኖሩ።
የእርሶ ወደ ሆነው ሳይት ለመሄድ ወደ ዌብሳይታችንም ገብተው ትክክለኛውን ማገናኛ ወይንም ሊንክ ተጭነው ሊከተሉ ይችላሉ።
ለምሳሌ በአካባቢዎ ያዩትን የተፈጥሮ ውበት
ወይም የከተማ እንቅስቃሴ
ወይም የግብርና ስራ
ወይም የከብት እርባታ
ወይም የጉዞ ማስታወሻ በፎቶ ሊያሳዩን ከፈለጉ በቪኦኤ የአማርኛ ቋንቋ ገጽ ላይ በላይኛው የቀኝ ጥግ ያለውን ቀስት ይጫኑና የፎቶ ካሜራውን ምስል ይጫኑ።
ከዚያም አዲስ ምረጥ የሚለውን በመጫን የፈለጉትን ፎቶ ሊያነሱ ይችላሉ።
ወይም ደግሞ ከክምችት ይምረጡ የሚለውን በመጫን ቀደም ሲል ካነሷቸውና በስልኮ ላይ ከሚገኙ ፎቶግራፎች የፈለጉትን ወደ ዌብሳይታችን ማሳፈር ይችላሉ።
ለሚልኩት ፎቶ ርዕስ ይስጡት። ፎቶው ስለምን እንደሆነ ይግለጹ። ስሙን ያስፍሩበትና
የብዕርም ስም ሊሆን ይችላል።
ለመላክ በገጹ ላይ የላይኛው የቀኝ ጥግ ላይ የሚገኝን ላክ የሚለውን ቁልፍ ይጫኑ። የፎቶግራፉ የባለቤትነት መብት ከተረጋገጠ በኋላ የሚመረጡ ፎቶዎች በፎቶ መድብላችን ወይንም በጋለሪያችን ላይ ይወጣሉ። እርሶም ማንም ወደ ገጻችን የሚገባ ሊያያቸው ይችላል።
አሁኑኑ ይሞክሩት።
መልካም ፎቶ በቪኦኤ አፕ።
ሌሎች ማስታወቂያዎችም አሉን። ተጨማሪ ማስታወቂያዎች፣ የምርጫው ቀናት ተቃርበዋል። ቅዳሜና እሁድ ልዩ ፕሮግራሞች ይኖሩናል፣ ሙሉ ትኩረታቸውን በእሁዱ ምርጫ ላይ የሚያደርጉ። አዲሱ የተዘጋጀኸው ነገር አለው ይልል ነበር።
ለማጠቃለያ ዜና ነበረ፣ ሰዓት የለም፣
ለእሱ ሰዓት የለንም። አድማጮች በድጋሚ እናስታውሳችሁ፣ ቅዳሜና እሁድ ልዩ ፕሮግራሞች ይኖሩናል። ሰዓቱን በሚቀጥሉት ቀናት ፕሮግራሞቻችን እናስታውሳለን። አሁን ወደ መዝጊያው እንቃረብ።
የአሜሪካ ድምፅ ራዲዮ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ ያስተላለፈውን ፕሮግራም እዚህ ላይ አበቃ።
ያስተናገድናችሁ አሉላ ከበደና
አዲሱ አበበነን
አቀናባሪያችን ቴሌላይን ባክ፣ የስርጭት መሐንዲሱ ከርቲስ ባይነም። በነገው ምሽት እንመለሳለን። አሁን ከምሽት 3 ሰዓት 4 ሰዓት የትግርኛው ስርጭት ይተካናል። በእኛ በኩል ሰላም፣
ደህና ደሩ።
Thank you.